ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
እየሰጠ ያለው ወደ ሰፊነት ስርዓት ምጃ ለመውሰድ ህግን ለማስከበር ዝግጅና ለመሆን እየተደረገ የሚቆጠረበት ሁኔታ እንዳለ ተመልክተናል። ግን በፊት የኮንነውን ነገር በአንድ በኩል፣ በሌላ በኩል ግን አሁንም ቀይ መስመር የሚያልፍ ሰዓት ግን መንግስት ዋነኛው ስራው የዜጎችን በሰላም ገብቶ መውጣት ጉዳይ ማስከበር በመሆኑ ያ መስመር ሲታለፍ ግን በህግም ጭምር ተጠያቂ ማድረግ እርምጃዎች እያየንም እንደሆነ ይህንንም ጎን ለጎን ማየት ተገቢ በሚል ለማነሳው
የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ አቶ ፍጹም አረጋ ናቸው። ባለፈው ረቡዕ እንደታጠቁ ወደ ቤተ መንግስት ያቀኑትን ወታደሮች ጉዳይ ተንተርሶ በተሰናዳ ዝግጅት ከሰጡት አስተያየት የተወሰደ ነው። ቆየት ብሎ ይቀርባል።
በህግ የበላይነት መርህ የማይመራ ሀገር እጣ ፈንታው ደግሞ የማህበራዊና ፖለቲካዊ ቀውስ መስፋፋት፣ ግጭት፣ ጥፋትና መበታተን ብቻ ነው።
የፖለቲካ ምህዳሩ ጠቧል፣ አይበቂ ነው የሚል አይነት ክርክር ነበር። አሁን ደግሞ በዚህ ባለፈው 6 ወር ደግሞ ያየነው የፖለቲካ ምህዳሩ የተንቦረቀቀ አይነት ነው የሆነው።
ህገ መንግስቱን አክብሮ ማስከበር እስከተቻለ ድረስ እኔ የዚህ ሀገር ችግር ከአቅም በላይ ሆኗል የሚል ግምት የለኝም።
የመጀመሪያው ተናጋሪ የኢትዮጵያው ፕሬዝዳንት ዶክተር ሙላቱ ተሾመ፣ ሁለተኛው ዶክተር መሐሪ ረዳይ በአዲስ አበባ ዩኒቨርሲቲ የህግ መምህር ሲሆኑ እርሳቸውን ተከትሎ በመጨረሻው የተሰሙት ደግሞ የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር አቶ ሙላቱ ገመቹ ናቸው። ውይይታለን። ሰላም ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ከቅዳሜ ጥቅምት 2/2011 ዓመተ ምህረት ምሽት ዝግጅቶቻችን ጋር አስተናጋጅ አሉላ ከበደና አቀናባሪያችን ንግሱ ታምሬ ነን። አሁን ወደ ቀዳሚው ዓለም ዜና እናልፋለን። መልካም ምሽት።
ጤና ይስጥልኝ፣ እንደምን አመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ወታደሮች በቅርቡ ያለ ፈቃድ ወደ ቤተ መንግስት እንዲገቡ ሲያነሳሱ ነበር የተባሉ አካላት በቁጥጥር ስር እየዋሉ መሆኑን የኢፌድሪ የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሰዓረ መኮንን አስታወቁ። ጀነራል ሰዓረ በዛሬው ዕለት አጠቃላይ የመከላከያ ሰራዊቱን አስመልክቶ መግለጫ መስጠታቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ጀነራሉ ጥቂት ሲሉ የገለጿቸው የሰራዊት አባላት የጥቅማ ጥቅምና ሌሎች የመልካም አስተዳደር ጥያቄዎችን ለማቅረብ ወደ ቤተ መንግስት የሄዱበት አካሄድ ተገቢ አለመሆኑን ያስረዱት ጥያቄዎችን ለሚመለከተው አካል ማሳወቅ ሲገባቸው በቀጥታ ለጠቅላይ ሚኒስትር ዶክተር አብይ አህመድ ማቅረብ እንፈልጋለን በሚል ወደ ቤተ መንግስት መሄዳቸው ስህተት ነው ብለዋል። ተግባራቸውም ህገ መንግስቱን የጣሰና ከወታደራዊ ስነ ምግባር ያፈነገጠ ነው ብለዋል ጀነራል ሰዓረ በመግለጫቸው። በአሁን ወቅትም ከዚህ ህገወጥ ተግባር ጀርባ በመሆን በዋና ተዋናይነት ሲሳተፉ፣ ሲያስተባብሩና ሲያነሳሱ የነበሩ አካላት በቁጥጥር ስር እየዋሉ ነው ብለዋል። አክለውም በአንዳንድ የሀገሪቱ አካባቢዎች ብሔርን፣ ጎሳንና ሃይማኖትን መሰረት በማድረግ የሚነሱ ግጭቶችን የመከላከያ ሰራዊቱ ስነ ምግባርን በተላበሰ መልኩ የዜጎችን ደህንነት የመጠበቅና የማረጋጋት ስራ እየሰራ መሆኑን የመከላከያ ሰራዊት ጠቅላይ ኤታማዦር ሹሙ ጀነራል ሰዓረ መኮንን ተናግረዋል። በሌላ ዜና ብርጋዴር ጀነራል ከማል ገልቹ የኦሮሚያ አስተዳደርና ጸጥታ ቢሮ ኃላፊ ሆነው በክልሉ ርዕሰ መስተዳድር በአቶ ለማ መገርሳ መሾማቸው ተገልጿል። በሶስት ፓርቲዎች ጥምረት የተመሰረተውን የኦሮሞ አንድነት ነጻነት ግንባር ሲመሩ የቆዩት ጀነራል ከማል ገልቹ መንግስት ያቀረበውን የሰላም ጥሪ ተከትሎ በቅርቡ ወደ ሀገር መግባታቸው የሚታወስ ነው። ኮሎኔል አበበ ገረሱ ደግሞ በርዕሰ መስተዳድሩ የኦሮሚያ አስተዳደርና ጸጥታ ቢሮ ምክትል ኃላፊ ሆነው መሾማቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ምስራቃዊ ዲሞክራሲያዊት ኮንጎ ሪፐብሊክ ውስጥ የተሰማራ አንድ የተባበሩት መንግስታት ድርጅት ሰራተኛ የኢቦላ ቫይረስ በምርመራ እንደተገኘ እንዳለበት ተገለጠ። የተባበሩት መንግስታት ድርጅት ሰላም ጥበቃ ተልእኮ በአባሉ ሐላፊዋ በተልእኮ አባል ላይ ይህ የመጀመሪያው መሆኑን ገልጸዋል። ሌላ ዚሩጊ ባወጡትና ሮይተርስ ባገኘው ደብዳቤ ምስራቅ ኮንጎ ቤኒ ከተማ ያለ የተባበሩት መንግስታት ድርጅት ባልደረባ ኢቦላ ቫይረስ በደሙ የመገኘቱን አሳዛኝ ዜና አመራራችን አግኝቷል፣ ሕክምና እየተደረገለት ነው ብለዋል። ይህ ሰራተኛ ለበርካታ ሳምንታት ስራ እንዳልገባ የተናገሩት ባለስልጣኗ ሆኖም የተገናኛቸው ሰዎች ካሉ እየተፈለጉ ነው ብለዋል። ይህ ዜና እየተሰማ ያለው የሀገሪቱ የጤና ባለስልጣናት ካለፈው መስከረም ወዲህ የአዳዲስ የኢቦላ ቫይረስ ተጠቂዎች ቁጥር በእጅጉ እየጨመረ መሆኑን እየተናገሩ ባሉበት በአሁኑ ወቅት ነው። ቱርክ ውስጥ ለሁለት አመታት ታስረው የተለቀቁትና በአሁኑ ጊዜ ዩናይትድ ስቴትስ እየተመለሱ ያሉትን አሜሪካዊውን ቄስ አንድሩ ብራንሰንን ፕሬዚደንት ዶናልድ ትራምፕ ዛሬ በዋይት ሀውስ ተቀብለው እንደሚያነጋግሯቸው አስታውቀዋል። ብዙ መከራ ያሳለፉ ግሩም ክርስቲያን ናቸው ያሉት ፕሬዚደንቱ የምትዋወቃቸውም በታላቅ ደስታ ነው ብለዋል። ሳውዲያዊው ጋዜጠኛ ጀማል ካሾጂ እውነት ኢስታንቡል በሚገኘው ኤምባሲዋ ውስጥ ተገድሏል የተባለው ከተረጋገጠ ሳውዲ አረቢያ ከባድ ቅጣት ያገኛታል ሲሉ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ አስጠንቅቀዋል። ፕሬዝደንቱ ለሲቢኤስ 60 ሚኒትስ ፕሮግራም በሰጡት ቃለ ምልልስ የሆነውን ምንጥር አድርገን እንደርስበታለን፣ ከዚያ ከባድ ቅጣት ነው የሚከተለው ብለዋል። የሳውዲ አረቢያ ልዑል አልጋ ወራሽ መሐመድ ቢን ሳልማን ጋዜጠኛ ሐሾጂ እንዲገደል ማዘዛቸው አሁን አይታወቅም፣ ምናልባት እንደርስበት ይሆናል ያሉት ፕሬዝደንቱ እውነት ከሆነ ዩናይትድ ስቴትስን እጅግ በጣም የሚያስቆጣ ድርጊት ነው ብለዋል። ከሳውዲ አረቢያ ጋር ያላቸውን የንግድ ስራ ትስስር በተደጋጋሚ አጉልተው ሲናገሩ የሚሰሙት ፕሬዝደንቱ ነገ እሁድ በሚተላለፈው ቃለ ምልልሳቸው ከጋዜጠኛው ጉዳይ በተያያዘ ዩናይትድ ስቴትስ ለሳውዲ የምታደርገውን የጦር መሳሪያ ሽያጭ መሰረዝ አማራጭ እርምጃ እንደማይሆን ተናግረዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ወደ ቀዳሚው ቅንብራችን ነው የምናልፈው።
በዚህ ሳምንት ወደ ቤተ መንግስት የገቡት ወታደሮች ጉዳይ አሁንም እያነጋገረ ነው። የደሞዝና ሌሎች የጥቅማ ጥቅሞችን የሚመለከቱ ጥያቄዎች አሉን ያሉ የመከላከያ ሰራዊት አባላት ባለፈው ረቡዕ ትጥቅ እንደታጠቁ ወደ ጠቅላይ ሚኒስትሩ ጽህፈት ቤት የማምራታቸው ዜና ተከስቶም የነበረው ሁኔታ አሁንም ድረስ ያነጋግራል። የወታደሮቹን ድርጊትና በመጨረሻው ሂደቱ የተቋጨበትን ሁኔታ አስመልክቶ በጠቅላይ ሚኒስትሩ በራሳቸውና በሌሎች ባለስልጣናት የተሰጡ አስተያየቶች ድርጊቱ ከወታደራዊ ስርዓት አጠባበቅ አንጻር የሚታይበትንና ብሎም ሁኔታ የፈጠረውን አንደምታና እንዲሁም ምንነት የሚገመግም ቃለ ምልልስ እናቀርባለን። ለትንታኔው በሲቪል አስተዳደርና በወታደራዊ ሙያ በተለያዩ ከፍተኛ ኃላፊነት ሲያገለግሉ ባለሙያ ጋብዘናል። ሻለቃ ዳዊት ወልደ ጊዮርጊስ የቀድሞ የውጭ ጉዳይ ሚኒስትር፣ የኤርትራ ዋና አስተዳዳሪና የእርዳታ ማስተባበሪያና ማቋቋሚያ ኮሚሽን ኮሚሽነር በመሆን በሲቪል አስተዳደር ውስጥ ያገለገሉ፣ በወታደራዊ ጎራ ደግሞ መጀመሪያ በቀዳማዊ ኃይለ ሥላሴ ጦር አካዳሚ የጦር መኮንነት ኮርስ የተከታተሉ፣ ቀጥሎ በአየር ወለድና የኮማንዶ ትምህርቶች ልዩ ስልጠና የወሰዱ፣ እንዲሁም በእስራኤል የልዩ ኃይል ስፔሻል ፎርስ ስልጠና፣ በዩናይትድ ስቴትስ ፎርት ቤኒንግ ከፍተኛ የእግረኛ ጦር ስልጠና፣ እንዲሁም ፎርት ቶማስ ኬንታኪ የውትድርና አስተዳደር ሙያ የሰለጠኑ ናቸው። በነገራችን ላይ በዛሬው ውይይት የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊም አንዱ እንግዳችን ናቸው። ውይይቱን የሚመራው አሉላ ከበደ ነው።
ሻለቃ ዳዊት፣ እስኪ ቀድም በገራገር ሁኔታ የሚታይ ምናልባትም ባለማወቅ ጭምር ያሉትን ከነሱ አንጻር ሊነሳ የሚችል ጥያቄ እናንሳ። ይሄ ጊዜው የሽግግር እንደመሆኑ አንዳንድ ግልጽ ያልሆኑ የተሳከሩ ሁኔታዎች እንደሚታዩት ሁሉ በአንጻሩ ደግሞ ከፍተኛ መነቃቃትና ተስፋ መስጠት እውነትም ተጨባጭ የሆነ ዲሞክራሲያዊ ሂደት ይፈጠራል የሚለውን ስሜት የፈጠሩ ጠቅላይ ሚኒስትር መሆናቸው ይታወቃልና በወታደሩም የቀድሞ አሰራርና ስርዓትን ከተጠበቀው ይልቅ ቀድም በጠቅላይ ሚኒስትሩ ላይ ብቻ ያረፈ ይመስላል ተስፋችን ብለዋል። የሚመጣው ለውጥ በተቋማት ላይ ገና መሰረት ያልጣለ መሆኑን ባመላከቱበት አስተያየቶና ከዛ አንጻር በግል ተስፋ ማድረጋቸው የስተትነቱ መሰረት እንዳለም ሆኖ በርግጥ ያን አይነት ገጽታ ሊኖረው ይችላል። ከሆነስ እንዴት ነው መታረም ያለበት?
ይቅር አመሰግናለሁ ለአሉላ ጥያቄ ነው። እንግዲህ ባለቆቻቸው ደረጃ መልስ ማግኘት አይችሉም ማለት ነው። ስለዚህ ባለቆቻቸው ላይ እምነት ከሌላቸው ምን አይነት ሰራዊት ነው ያለን ማለት ብሎ ያስጠይቃል። ስለዚህ ይሄ ባህል መለወጥ አለበት፣ ሰራዊቱ በጠቅላላው መለወጥ አለበት ማለት ነው። እና እሳቸው ብቻ ጥያቄ የሚመልሱ ከሆነ በጣም አደገኛ ሁኔታ ላይ ነው ያለ ነው። ስለዚህ ነው እሳቸው በአጣዳፊ ይሄንን ጉዳይ በተዋረድ ወደ ታች ሁሉን ኢንፎርሜሽን ሰጥተው ጥያቄዎች በወታደሩም በኩል ሆነ በሲቪሉም ሆነ በአስተዳደሩም በኩል በዛው ደረጃውን ጠብቆ መመለስ የሚችሉበት አቅም እንዲኖራቸው ማድረግ አለባቸው። ያ አቅምና ያ መረጃ ያ እምነት ባለመኖሩ ነው እንግዲህ ብዙ ነገር ሊበላሽ የሚችለው። አሁን ከሁሉ ነገር ሁላችንም ስንጽፍም ስንናገርም ለጠቅላይ ሚኒስትሩ ለእሳቸው አድሬስ የምናደርገው ይሄ አግባብ አይደለም መቼም እንደደንቡ። ግን ቅድም እንዳልኩት የኢትዮጵያ ተስፋ በአሁኑ ጊዜ ያለው የኢትዮጵያ ሴኩሪቲ በአሁኑ ጊዜ ተንጠልጥሎ ያለው በእሳቸው ላይ ብቻ ነው። ይሄንን ኃላፊነት በቀላሉ አልገመቱትም፣ አያዩትም፣ ያውቁታል። ስለዚህ ያንን በመስጋትና በመፍራት ነው ቶሎ የምንሰጋው። እንግዲህ ይህንን ብለን ነው አሁን በተቻለ መጠን ተቋማት መጠናከር አለባቸው። አሁን እንዳልከው አንተ በተቻለ መጠን ኃላፊነት በየደረጃው መጠበቅ አለበት። ያንን ኃላፊነት ለመወጣት ዴሊጌት መሆን አለበት፣ መሰጠት አለበት ኃላፊነቱ። ያንንም ኃላፊነት ለመወጣት በእያንዳንዱ ደረጃ በወታደርና ሙያም በሲቪሉም በራሳቸው መተማመን አለባቸው። እንግዲህ እንዴት ጊዜ ይወስዳል። ነገር ግን በአጣዳፊ እዛ ደረጃ ላይ አደርሰን በተቻለ መጠን በስርዓት ላይ የተመሰረተ መንግስት እንዲኖረን እንፈልጋለን እንጂ በግለሰብ ላይ የተመሰረተ መንግስት እንዳይሆን መጠንቀቅ ያስፈልጋል። አሉላ
ሻለቃ ዳዊት፣ እስኪ ገራገሩን አሁንም ትንሽ ገፋ አድርገን እንሂድ። የከፋ ሁኔታ ሊያስከትል የሚችል ድንገት እንዳልሆነ እናስብና በርግጥም ባለማወቅ የተደረገ ከሆነ በአንድ በኩል የጠቅላይ ሚኒስትሩ ቢሮ ለህዝብ ቅርብ የሆነ የህዝብ ሮሮ የሚሰማ መሆኑን ማሳየት አንድ ነገር ነው። ነገር ግን ሁሉም ጥያቄው ደርሳቸው እንዲመጣ የሚታየው አዝማሚያ ምንም እንኳን ጅምርም ቢሆን እሳቸውስ ያን በር መክፈት አለባቸው ወይ? ለሲቪሉም ለሰራዊቱም ከሀገር ውስጥም ከውጭም ከየትኛውም ማቅጣጫ የሚመጡ ጥያቄዎች በቀጥታ ወደ እሳቸው መሄድ አለባቸው ወይ? መቼስ ነው ተቋማት መታመን የሚጀምሩት? ክፍሎች መታመንና ኃላፊነት መውሰድ የሚጀምሩት?
አዎ ትክክል ነህ አሉላ። እንግዲህ ይሄ የለመድነው ስርዓት በእኔም ትውልድ በአንተም ትውልድ ያየነው ስለው መለሱ ፈረ ከዛ በፊት መንግስቱ ኃይለማርያም ከዛ በፊት ንጉሱ ነበሩ። ስልጣን በጠቅላላ በአንድ ደረጃ ላይ ስለተከማቸ ሁሉ ሰው እዛ ካልደረስ ይችላል። በንጉሱ ጊዜ በሳምንት አንዴ ለመሰለ ችሎት ነበር። ማክሰኞ ማክሰኞ ነው መሰለ የተወሰነ ቀን ይሄድና ሰው አቤት ይላል፣ ጉዳዩን ያቀርባል፣ ሁሉም ነገር በኦኬ ይባልና ውሳኔ ይሰጣል። ይሄ በግብታዊነትና በስነ ስርዓት የማይፈጸም ነገር የአምባገነኖች ጉዳይ ነው። ስለዚህ እኛ በዲሞክራቲክ ስርዓት እንሸጋገራለን ስለም ይሄን ለህዝብ ማስለመድ የለብንም። እና ለዚህ ነው እኔ እንዲመስለኝ የምፈልገው ምንድነው ሰዎቹ ባለማዋቃቸው ወታደሮቹ አጠገባቸው ያሉ አለቆች ሊመልሱልን አይችሉም ብሎ በማሰባቸው ጠቅላይ ሚኒስትሩ ጋር ሄዱ ነው። ጠቅላይ ሚኒስትሩ ጋር ይሄዱ እነሱ ባለማወቅ በየዋህነት ልውሰደው፣ ሌላ ነገር የለም ብዬ ልውሰደው። ጠቅላይ ሚኒስትሩ ወታደር ነበሩ፣ ኮሎኔል ነበሩ። የወታደር ስነ ስርዓት ከሁሉም የበለጠ ያውቃሉ። እሳቸው በዛ ጊዜ መመለስ ያለባቸው ያ ይዟቸው የመጣውትም ሰው መገሰጥና ወታደሮችንም ካነጋገሩም ለተፈተው በእዝ ሰንሰለት ተከትላችሁ መሄድ አለባችሁ እንጂ ይህን ማድረግ ያለባችሁ ብሎ ገስጸው በስነ ስርዓቱ ጥያቄያቸውን እንዲያቀርቡ መመለስ ነበረባቸው ብዬ አስባለሁ። እንግዲህ በደጉም አስቦ ይሄ ነው። ሌላ ነገር ደግሞ ካለ እኔ እንግዲህ ብዙ ነገር እንግዲህ ይሄ ፖለቲካ ያለንበት ፖለቲካ ብዙ ነገሮች የሚሰሩበት ጊዜ ነው። የማናቃቸው ከጀርባ ያሉ ብዙ ኃይሎችና ብዙ እንቅስቃሴዎች አሉ። እንግዲህ እሳቸው የበለጠ መረጃ አላቸው። እንግዲህ ለሀገር የሚበጀውን በጤና በሰላም ይህን ሽግግርና ይህን አስቸጋሪ ጊዜ መወጣት እንድንችል ለእሳቸው ፈርተን ለኢትዮጵያ ሰግተን ነው ይህንን የምተቸው። ተጠንቀቁ ነው የምንላቸው። በቀላሉ ሆነ ወታደር ወታደር ነው መያዝ አለበት። እኔ ሻለቃም ብሆን ኮሎኔሎችና ጀነራሎች አለቆቼ በቀጥታ ልደፍራቸው የማልችል ኃይሎች ናቸው። እንደዛ ነው የምታየው። የጦር ኃይል አዛዥ ናቸው እሳቸው። ይህ በአፍሪካ ውስጥ ታላቅ የሚባል ሰራዊት አዛዥ ናቸው። ስንት መቶ ሺህ ሰራዊት ኃይለኛ ተራዊት አዛዥ ናቸው። የመቶ ሚሊዮን ህዝብ በላይ ህይወት የሚጠብቅ ጦር ኃይል አዛዥ ናቸው። ያንን ያህል ክብር ሊሰጣቸው ይገባል እንጂ 100 ወታደር 200 ወታደር ተሰብስቦ ጥያቄ ሳለ ቤተ መንግስት ከጥታ ከነጠመንጃ ተሰልፎ ገብቶ ከሳቸው ጋር መነጋገር የሚችልበት ሁኔታ መፈጠር የለበትም መሆንም የለበትም።
የመጨረሻ ጥያቄ ላስከትል። ሻለቃ ዳዊት፣ ገራገሩን እንደው በስህተት የተደረገ ነው የሚለውን በአንጻሩ ተመልክተናል። እንዲህ ያለው አካሄድ እርሶ ደጋግመው እንደገለጹት በወታደራዊ ስነ ስርዓት ፍጹም ተቀባይነት የሌለው ያንድ ሀገር መሪ በአግባብና በመሰረቱ የሚቀርቡ ጥያቄዎችን እንዲያስተናግድ ይልቁንም ደግሞ በጦር ሰራዊት ውስጥ የእዝ ሰንሰለት ያሉትን መከተል እንዳለበት ተቆመዋል። በሌላ በኩል የተሳከረ ፖለቲካ የሚታይበት አንዳንድ ጊዜ አንዳንዶች በግል ደረጃም ቢሆን በመንግስት ውስጥ ከመንግስት ሌላ መንግስት ሌላ ኃይል ያለ ስኪመስል ድረስ በአደባባይ የሚነገሩ ነገሮችን ምንሰማበትና የመንግስትም ታጋሽነት ከፍ ብሎ የታየበት አደገኛ ሁኔታ ነው የሚለው እያነጋገረ ያለበት ጊዜ ውስጥ ነን ያለነውና እንዲህ ያለው ጅምር መዘዝ አያስከትልም ወይ? ፕሬዚደንስ የሚባለውን በግርድፍ እየመለስኩ ነው። በርግጥ በተጨባጭ ምን አይነት እርምጃ እንደሚወስዱ አናውቅም። በአደባባይ የነገሩንን ምናልባትም ህዝቡን ለማረጋጋት ጭምር ሊሆን ይችላል የገለጹትን የተመለከትነውና በየትኛውም ደረጃ ቢሆን እንዲህ ያለው ሁኔታ አላስፈላጊ ነገር እንዲመጣ በር አይከፍትም ወይ?
ልክ ነው። ፕሬዚደንት እንዳልከው ነው። ፕሬዚደንት ይከፍታል። ይሄ ኦልሬዲ አንዳንድ ፕሬዚደንቶች አሉ። በንጉሱ ጊዜ ነገሊላ የተደረገ የጥቂት ወታደሮች አመጽ ነው ተቀጣጥሎ ጠቅላላ ኢትዮጵያን ሊደርግ ለውጥ ያመጣው። ያን ትንሽ የጥቂት ያን ሻለቃ ጦር ነው ያንን ፍቃሴ የዛ ጊዜ የነገሊ ጦር እና ያ እንኳን ከዚህ ሁኔታ ጋር የሚወዳደረን የሚታይም አይደለም። ምክንያቱም እኛ መንግስት እንዲለወጥ አንፈልግም፣ ህዝቡ አይፈልግም። ጠቅላይ ሚኒስትር አብይ በምንም ሆነ የሚፈልገውን ያህል መስዋዕትነት ከፍለን እሳቸው ስልጣን ላይ ቆይተው ይሄንን ሽግግር እንዲያሸጋግሩ ነው የምንፈልገው። የአብዛኛው ህዝብ ምኞት ይሄ ነው። ነገር ግን በአደባባይ የማይነገሩ ነገሮችም ሊኖሩ ይችላሉ። ግን ዋናው በአሁኑ ጊዜ ያለው እምነት ነው። አሁን ሰዎች የተቃቅማን ነገር የሚያነሳውና የሚያወራው የሚሰጋው ለምንድን ነው? ፍራጃይል በጣም የሚዋልል ሁኔታ ውስጥ ስላለን ነው እንጂ መሰረት ከያዘ ሌላ ጊዜ እንግዲህ ይሄን ያህል ጥያቄዎች ሁሉ አይነሱም። ስለዚህ እሳቸው መስጠት ያለባቸው ያ ፐርሰፕሽን፣ ያ ለህዝብ መታየት ያለባቸውን ቅርጽ ማሳየት አለባቸው። ጠንካራ መሪ ስለዚህ በአደባባይ ከጀርባ የሚያደርጉትን ነገር ስለማናቅ ህዝብ የሚያውቀውን ነገር ካላሳዩ በስተቀር ጥንካሬያቸውንና አስፈላጊ የሚሆንበት ጊዜ ጠንካራ እርምጃ መውሰድ የሚችሉ ወሳኝ መሪ መሆናቸውን ህዝቡ ሲያውቅ አይ ግድ የለም እያለ የሚያደርጉትን ያውቃሉ፣ ግድ የለም ሊል ይችላል። ያንን ፍንጭ ማሳየት አለባቸው። ያንን ያልታየውን ነገር ማሳየት አለባቸው። ያ ጥንካሬ ያላቸው ብዬ ነው የማምነው። ያንኛውን ጎን የኢትዮጵያ ህዝብ ማየት ይፈልጋል። እነ ዳውድን ትላንትና በተሰጠ መግለጫ በጣም ጥሩ መግለጫ ወጥቷል። ያ መግለጫ ተግባራዊ ሲሆን ማየት ይፈልጋል ሰው። አንዳንድ ሰዎች ሳሌ እንደ ልብ የሚናገሩ ሰዎች እነዚህን ሰዎች ጸጥ ሲያደርጉ ማየት ይፈልጋል ሰው። ከጀርባ ያደርጉት ይሆናል፣ ግን ሰው ማየት አለበታ። አገራችን በጥሩ እንጃለች። በቆራጥ ፍቅር፣ ይቅርታ እና ካስፈለገን ደግሞ ጠንካራ እርምጃ መውሰድ የሚችሉ መሪ አለን ብሎ መመካት እንዲችል ያንን ጎን ማሳየት አለባችሁ ብያምናለሁ።
መልካም። በዚህ አገሩ በወታደሩ መንፈስ ሄደው ጥያቄ ባቀረቡ ብቻ ሳይሆን መቅረብ ባልሞከሩትም በውስጣቸው በያዙትም ስም ሊነሳ የሚችል አንድ ጥያቄ ላስከትል። በእርግጥ እነኚህ ወታደሮች በጠቅላይ ሚኒስትሩ ምላሽ እንዲያገኙ ያጡት ስር የሰደደ ችግር ከሆነ ጠቅላይ ሚኒስትሩ እንዳሉት ጊዜና ቦታ ጠቅሰው ለቀናት በቂ ምግብ እንኳን ያላገኙ መሆናቸውን ጠቁመዋል። የኢኮኖሚው መዳከም፣ ረዘም ላሉ ዓመታት የሙስና መንሰራፋት፣ መንግስት ያመነውን ዋቢ አድርጌ ነው ማነሳው ሻለቃ ዳዊት፣ እነኚህ ሁኔታዎች በአገሪቱ ላይ ሊፈጥሩ የሚችሉት የኢኮኖሚ ጫናና የበጀት እጥረት ተደማምረው ምናልባትም በተጨባጭ ወታደሩ መሰረታዊ ፍላጎቱን እንኳን ማሟላት የማይችልበት ሁኔታ ላይ ከሆነ የተወሰነ ክፍልም ይሁን በጠቅላላው የቀረቡት እውነትና ተጨባጭነት ያላቸው ከሆኑ ከነባራዊ ሁኔታዎች ጋር አዛምደን ቀደም ያለው በስተት የሚታየው ፈተና የደቀነው ሁኔታ እንዳለ ሆኖ ለያሉት ችግሮችስ ቀድሚያ ተሰጥቶ እንዴት ነው መፍትሄ ማግኘት የሚችለው ይላሉ?
መቼም ወታደር ስለሆነ አንድ ሰው መበደል አለበት ማለት አይደለም። ሰው ስለሆነ የሚያስተዳድረው ቤተሰብ አለው፣ መብት አለው። ያ መብቱን ማቅረብ የሚችልበት ስነ ስርዓት አለው ነው እንጂ የምንለው የግድ መብቱን አይጠይቅ አይደለም። ነገር ግን በመላው ኢትዮጵያ ውስጥ ችግር ስላለ ችግሩን እንካፈል ማለት ይቻላል። ነገር ግን ተነጥሎ ወታደሩ ብቻ አይደለም መስዋዕት መክፈል ያለበት። አብዛኛው ህዝብ የሚከፍለውን መስዋዕትነት ከወታደሩ ይጠበቃል ከተባለ ያንን ይቀበላል ወታደሩ። ነገር ግን ለምን እኛ የተለየ መንግስት ማረግ የሚገባው ነገር አላደረግንም ልንም ብለው የሚያቀርቡት ጥያቄ ካለ በስነ ስርዓት መቅረብ አለበት እንጂ የግድ ከሌላው ህዝብ የበለጠ ፈጠን ሳይሆን የኑሮ ውድነት ስላለ ይሄን ስላለ ይሄን ብለው አግባብ የሆነ ጥያቄ መጠየቅ መብታቸው ነው መሆንም አለበት። ነገር ግን ስነ ስርዓት ይዞ ደሞሳቸውም ደሞ ጠቅላላ ሰራዊቱን ለተወሰነ ጊዜ ታገሱኝ አንዳንድ መብቶችን እስካስከብርላችሁ አንዳንድ ነገር እስካረግላችሁ ካሉ ሰራዊቱን ያነጋግሩ መሪዎቻቸውን ያነጋግሩ። ነገር ግን አሁን እኛን ያሰጋን ምንድነው ስነ ስርዓት አለመከተሉ ነው። ደሞ የተወሰኑ ናቸው የመላው ሰራዊት ድምጽ አይመስለኝም የተወሰኑ ናቸው። ያ ስነ ስርዓት አለመኖሩ ፕሬዚደንት እንዳልከው ፕሬዚደንት ኖሩ ሌሎችን ደግሞ ተደጋጋሚ ነገር የተፈጸሙ መንግስትን እንዳያናጋ ስጋት ስለያዘ ነው። እኔ በዚህ መልኩ ብቻ ነው ያየሁት። አይጠይቁም አለልም ምናልባት ስለማላውቀው ውስጥ የሚያስጠይቅ ሁኔታ ሊኖር ይችላል። አላውቀውም ወታደሩ የተበደለው ነገር ይኖራል። ግን ያም ቢኖር አግባብ ባለው መንገድ ነው መጠየቅ ያለበት ማለት ነው።
ሁሉንም አቅጣጫዎች የሚመለከቱ ጥያቄዎቻችንን ዳሰውልናል። በእርግጥም ተጨማሪ መረጃዎች እንደምናገኝ ተስፋ እናደርጋለን። ሻለቃ ዳዊት ወልደ ጊዮርጊስ በሲቪል መንግስት አስተዳደር ውስጥም በጦር ሰራዊት ውስጥም ለረጅም ዓመታት በማገልገል የነበሩትን የሙያ ልምድና እንዲሁም የወታደራዊ ሳይንስ ትምህርቶን መሰረት አድርገው ለቀረቡት ጥያቄዎች ለሰጡን አስተያየት ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ አሉላ። እንግዲህ ባለማወቅ አንዳንድ ነገር ተናግሬያለሁ ነው ይቅርታ ጠይቃለሁ። ግን ባሉን መረጃዎች መሰረት አድርጌ ነው የተናገርኩትና ስለ ጥያቄ አመሰግናለሁ። ስለ ረዳኝም አመሰግናለሁ።
ጥያቄያቸውን ለጠቅላይ ሚኒስትሩ ያቀረቡት እነኚህ መከላከያ ሰራዊት አባላትን ጉዳይ በቅርብ ያልተከታተሉ አመራሮችን የመለየት ሥራ መያዙንም የመከላከያ ሚኒስትር አመልክቷል። የወታደሮችን ድርጊትና በመጨረሻውም ሂደቱ የተቋጨበትን ሁኔታ አስመልክቶ ቀደም ብሎ ለተነሱ ጥያቄዎች የጠቅላይ ሚኒስትሩን ጽህፈት ቤት ኃላፊ አቶ ፍጹም አረጋን አነጋግረን አጠር ያለ ዝግጅት አስከትለን ነበር። ለምሽቱም ሙሉን ቃለ ምልልስ እንሆ ይዘን ቀርበናል። አቶ ፍጹም አረጋ የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ በቅድሚያ ለጊዜው አመሰግናለሁ።
እኔም አመሰግናለሁ።
ከትላንት በስቲያ የደሞዝና ሌሎች ጥቅማ ጥቅሞችን የሚመለከቱ ጥያቄዎች አለን ያሉ የመከላከያ ሰራዊት አባላት ትጥቃቸው እንደያዙ ወደ ጠቅላይ ሚኒስትሩ ጽህፈት ቤት የማምራታቸው ዜና ድንገቱን ተከትሎም የተፈጠረው ሁኔታ በትንሹ ግራ አጋቢ፣ ላጭር ጊዜም ቢሆን ለአንዳንዶች ስጋት የከሰተ ሁኔታ ነበርና በጠቅላይ ሚኒስትሩ የተገለጸ ነገር አለ ተገቢ ነው ያሉትን ጥያቄ ያቀረቡ ነገር ግን በራሳቸው መንገድ እዚያ የመጡ መሆናቸው ተገልጿል። ይህ ያልተለመደ ሁኔታ ወታደራዊ ደንብና ስርዓትን ያልተከተለ እንደመሆኑ እንዴት ሊፈጸም ቻለ? ስር መሰረቱ መንስኤው በርግጥ ተደርሶበታል ለማወቅ ተችሏል?
እሺ አመሰግናለሁ። ሁኔታው ተፈጥሯል። ሰዎቹ ቅድም በገለጽከው ሁኔታ መጥተዋል። ይሄ እውነታ ነው። ይህንን እውነታ መሰረት በማድረግ በምን መንገድ ነው ወደ ነበረበት ሁኔታ መሆን ወደሚገባው ሁኔታ መመለስ ይገባል የሚል ነው። እንግዲህ በሁለት ጠቅላይ ሚኒስትሩ ውይይት ወደ ማድረግ የተገባውና በውይይቱም ያው ያነሷቸው ጥያቄዎች ወታደሮቹ ከኑሮ ጋር በተያያዘ ከጠለው ጋር በተያያዘ የተለያዩ የመብት ጥያቄዎች ችግሮች እንዳሉባቸው አንስተዋል። እነዛ ችግሮችን መቅረብ የሚገባቸው በትክክለኛው የስልጣን ተዋረድ የሰንሰለት መሰረት እንደሆነ ተገልጾላቸዋል። እና በዛ መልኩ ወደዛ መምጣታቸው ተገቢ አለመሆኑ ተገልጾላቸዋል። ስለሆነም በቀጣይ በትክክለኛ የዘ ሰንሰለት ተገናኝተው ገምግመው ይህ ክፍተት ምን እንደተፈጠረ ተገቢ የሆነ ነገር ማስተካከል እንዲደረግ አቅጣጫ ተቀምጦ ነው እንግዲህ እየተጠናቀቀ። ወታደሮችንም እንጠየናቸው በሀያዎቹ መጀመሪያ የሚገኙ ወጣቶች ናቸው። ይህ ወጣት መሆናቸው በዚህ ጥፋት ምክንያት ነው ለማለት ሳይሆን እውነታውን ለመግለጽ ያለው።
መልካም። አቶ ፍጹም ጠቅላይ ሚኒስትሩ በቦታው ተገኝተው አነጋግሯቸው የተደረገውን ምናልባትም ለጊዜው ተስማሚ ሆነ በቀልዳ ቀልድ ለዛ ጭምር የታየውን ስፖርታዊ እንቅስቃሴ ያደረጉበት በቪዲዮ መመልከት ችለናል። ይሁንና ቀደም ብሎ ያሉትን አንድ ነጥብ ገፋ አድርጌ ብመለከት ክፍተት ተፈጥሯል የሚለው ጥያቄ ጎልቶ የተሰማ ብዙዎችንም አሁንም ድረስ እያነጋገረ ምናልባትም ስጋት ያጫረ ጭምር ነውና በተዋረድ መታየት ያለባቸው ጥያቄዎች ሲነሱ ይልቁንም ደግሞ የታጠቀ ጦር ጥያቄ አንግቦ በቀጥታ ርዕሰ ብሔሩ ጋር የሚሄድበት ሁኔታ ቤትም አገር ቤትኛም ሁኔታ ሊፈጥር የሚችለው መቃወስ የታወቀ ነውና ከዛ አንጻር እንዲህ ወታደራዊ ደህንነትን የመሰለ እንዲህ አሉ እንቅስቃሴዎች ሌላ ምክንያት የለም ብለን بنስማማ አስቀድሞ ሊታዩና አጣጫ ሊሰጣቸው የሚገባ ሁኔታ እንደምን ሊሰጥ ሳይችል ቀረ? እንዲህ አለ መሰረታዊ ክፍተት እንዴ ሊፈጠር ቻለ?
እንግዲህ እነዚህ ነገሮች ሁሉ በግምገማው ነው የምንለየው። አሁን ግምገማው በመካሄድ ላይ ነው። ያው መሆን የማይገባው እንደሆነ ግን እንደሆነ ነው ያስቀመጥኩት። ለምን ሆነ የሚለው ዝርዝር ከተነገረ በኋላ ምላሽ ይሰጥበት ነው። ያልተጠናቀቀ ነገር ላይ አስተያየት መስጠት የተሟላ ስለማያደርገው መላምት ነው የሚሆነው። እንግዲህ ስለሆነ እንደዛ ስለሆነ ተብሎ አስተያየት ይሰጣው።
መልካም። በምርመራ ያለው ሂደት ሲጠናቀቅ ለሚነሱ ጥያቄዎች ተጨማሪ ማብራሪያ እንደሚሰጡን ተስፋ አደርጋለሁ። አቶ ፍጹም ናልባት የመጨረሻ ጥያቄ ላድርግ። ከዚህ ጋር ተያይዞ ሊቀርብ ምክንያት የሚሆን ነገር ግን ቀጥታ ከዚህ ጋር ያልተያያዘ ጥያቄ ነው። ሰላማዊ ሁኔታ እንዲፈጠር የሚደረገው ጥረት በአብዛኛው የህብረተሰብ ክፍል በሚረዳው ሁኔታ ጠቅላይ ሚኒስትሩ የቀዳሚውን እርምጃ መውሰዳቸው አሉታዊ አንድምታ ያላቸው ነገሮችም ለማርገብና ወደ ተሻለ ሁኔታ ለመውሰድ የሚከተሉት መንገድ የሚታወቅ ነው። ይሁን እንጂ ተቀባይነት የላቸውም የሚባሉ እርምጃዎች ከግጭት ምናልባትም የመንግስቱንም አሰራር አደናቃፊ ተብሎ የሚወሰዱ ንግግሮች፣ ድርጊቶች ተለያዩ ፍላጎቶች ባላቸው ወገኖች ሲንጸባረቁ በሚላሹ የሚወሰደው እርምጃ አንድም አይታይም ሁለትም ከተወሰደ ይፋ አይደረግም የሚለው ቅሬታ ይነሳል። ያስተዳደሩንም ወደ ሰላማዊ የዲሞክራሲያዊ ሽግግር የሚደረገውን ጥረት ሊያደናቅፍ የሚችል መሆኑ በግልጽ የሚታዩ ሁኔታዎች ላይ ጥብቅ እርምጃዎች ሲወሰዱ አይታዩምና ጥያቄዎች እንዲነሱ ይጋብዛሉ። ምንድነው የጠቅላይ ሚኒስትር አብይ አህመድ አስተዳደር ለነኚህ ሁኔታዎች የሚሰጠው ምላሽ?
እንግዲህ ያው ህግና ስርዓትን ተከትሎ ነው ስራዎች የሚሰሩት። ለዚህ ከውጭ ወደ ሀገራቸው ተመልሰው በኢትዮጵያ ውስጥ በተፈጠረው ለውጥ ውስጥ ወይም ደግሞ የዲሞክራሲ ምህዳሩን ለማስፋት እየተደረገ ያለው እንቅስቃሴ ውስጥ እንዲሳተፉ እድሉ የተመቻቸላቸው ሁሉም ወገኖች ቫይለንስ ዲናውንስ ወይም ደግሞ ጠባጫሪነትን ኮንነው ነው እየመጡ ያሉት። ስለዚህ የመጀመሪያውን ክፍል ሁኔታ አሟልተው ነው እንግዲህ እየተገላገሉ ያሉት። ከዛ በኋላ አንደበታቸው ማይጠበቁ ግሮችን የሚያደርጉ አሉ። ወደ ከፋ ግጭትን ሊያመራ የሚችል ስለሆነ እያማረጋቸው ተገቢ ያልሆነ ስለሆነ ምስ በሚገልጹት ቋንቋ ምላሽ ሲሰጥ ያው በፊት የተለመደው የዲሞክራሲ ምህዳሩን የማጥበብ ሁኔታ ይሆናል። ትንሽ ወደ ሰፊ ይሆናል። ወደ አእምሯቸው ተመልሰው የተፈጠረው መልካም ሁኔታ ተጠቅመው በዲሞክራሲያዊ ህግ መጫወቻ ሜዳ ውስጥ ሆነ ያው በስርዓት ውስጥ ይመጣሉ በሚል ታጋሽነት እየተሰጠ ያለው ወደ ሰፊነት፣ ወደ ፍርሃት፣ ወደ ስንፍና መጃለ ሙሰት ህግን ለማስከበር ዝግጁ እንዳለ መሆን እየተደረገ የሚቆጠርበት ሁኔታ እንዳለ ተመልክተናል። ግን በፊት የኮንነውን ነገር እንዳንደግም በአንድ በኩል፣ በሌላ በኩል ግን አሁንም ቀይ መስመርን በሚያልፍ ሰዓት ግን መንግስት ዋነኛው ስራው ከሌላውም ፓርቲ የሚለየው መንግስትን ህግን የማስከበር የዜጎችን መብት የማስጠበቅ የዜጎችን በሰላም ገብቶ መውጣት ጉዳይ ማስከበር በመሆኑ መስመር ያ መስመር ሲታለፍ ግን ህዝቡ እንዲረዳው እንዲኮንነው ተደርጎ ልክ ኢትዮጵያ ሶማሌ ክልል ውስጥ የተወሰደው አይነት እርምጃ በህግም ጭምር ተጠያቂ ማድረግ እርምጃዎች እያየንም እንደሆነ ይህንንም ወለጎን ማየት ተገቢ ነው የሚል ነው ማለት።
መልካም። አቶ ፍጹም አረጋ የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ፣ ብዙ ጊዜ በፈቃደኝነቶም ተገቢውን ምላሽ ለመስጠት ለሚያደርጉት ጭምር ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
እኔም አመሰግናለሁ። ጎስቴ
አድማጮች የምትከታተሉት የቅዳሜ ምሽት ፕሮግራማችንን ነው። እዚህ ግድም በሙዚቃ ፋታ እንወስድና ወደ ሁለተኛው ቅንብር እናልፋለን። ድምጻዊው ተሾመ ምትኩ ዜማው ስንተኛ ይለኛል።
ሰማይ ሲላወስ ደመና ሲረስ ብርሃን ሲጠፋ ጨለማ ሲደርስ ጨረቃ ስትደምቅ ከዋክብት ሲወጡ ድምፅሽን አብሳል ከዛፍ ከቋጡ ሰማይ ሲላወስ ደመና ሲረስ ብርሃን ሲጠፋ ጨለማ ሲደርስ ጨረቃ ስትደምቅ ከዋክብት ሲወጡ ድምፅሽን አብሳል ከዛፍ ከቋጡ ውጫጫ ልስጅ መውደድሽ ግሎ ልቤን ተኮሰው
ተሾመ ምትኩን ለግሩም ዜማው እናመሰግናለን። ቀደም ብዬ ወደ አስተዋወቅኩት የውይይት ክፍለ ጊዜ ነው የምወስዳችሁ። የኢትዮጵያው ፕሬዝዳንት ዶክተር ሙላቱ ተሾመ የአገሪቱ ምክር ቤት ስብሰባ ሲከፈት ባደረጉት ንግግር የወቅቱን የአገሪቱ ሁኔታ በሚመለከት የተለያዩ ነጥቦችን አንስተዋል ሲል ይንደረደራል ተከታዩ ውይይት ክንብራችን። መንግስት ሊወስዳቸው ስላሰባቸው እቅዶችና ስለ ፖሊሲዎችም ዘርዝረዋል። ስላነሷቸው ነጥቦች እንዲተነትኑልንና ሐሳባቸውንም እንዲያቀርቡ ዶክተር መሐሪ ረዳይንና አቶ ሙላቱ ገመቹን ጋብዘናል። ዶክተር መሐሪ በአዲስ አበባ ዩኒቨርሲቲ የህግ መምህር ሲሆኑ የኢትዮጵያ መንግስት በጀመረው ያዋጅ ክለሳ ተግባር ስራ ውስጥ እንዳሉበትም ገልጠውልናል። አቶ ሙላቱ ገመቹ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር ናቸው። ባለፈው ቅዳሜ ስላበቃው የኢህአዴግ ጉባኤም አስተያየታቸውን ሰጥተውናል። አዳነች ፍሳዬ ናት ሁለቱንም እንግዶች ያነጋገረችው። ዶክተር መሐሪ ረዳይ ስለ ኢህአዴግ ጉባኤ በሰጡት አስተያየት ይጀምራሉ።
ጉባኤው ከመጀመሩ በፊት ብዙ የተለያየ ሐሳቦች ሲቀርቡ ነበር። አንድ ሆነው ይወጡ ይሆን ወይ ይበታተኑ ይሆን ወይ ወደ ሁለት ይከፈሉ ይሆን ወይ አንድ ረግጦ ይወጣ ይሆን ወይ ብዙ መላምቶች ሲነሱ ነበር። ያም የሆነበት ምክንያት ቀደም ብሎ በተናጠል ሲሰጡት ከነበረ መግለጫና አንዳንዶቹ አርማ እንቀይራለን፣ አንዳንዶቹም አርማ ብቻ ሳይሆን ፕሮግራምም እንቀይራለን ያሉበት ነገር ስለነበረ መጨረሻው ምን ይሆን የሚል ነገር በብዙዎች በጉጉት የሚጠበቅ የነበረ ነገር ነው። ግን ከመግለጫውና ከምርጫው የምንገነዘበው ከሞላ ጎደል አንዱ ድርጅት ለሌላው አስፈላጊ መሆኑ የተገነዘቡና ቢያንስ እስከ ምርጫው ድረስ አብረው ለመቀጠል የወሰኑ መሆናቸው የሚያሳዩ ምልክቶች ናቸው። መግለጫውም ከሞላ ጎደል የድሮ ኢህአዴግ የሚሸት አይነት መግለጫ ነው። ብዙም የተለየ አዲስ ነገር አልተጨመረበትም። ምርጫውም ቢሆን ዶክተር አብይ ባለፈው መጋቢት ተመሳሳይ ስብስብ ከሰጣቸው ድምጽ የበለጠና አስተማማኝ የሆነ ሙሉ በሙሉ በሚባል ይዘው መውጣታቸው ባለፈው 108 ነበር ይዘው የወጡት። አሁን የእሳቸው መሪነት በሚያረጋግጥ መልክ ሁሉም አራቱን ድርጅቶች በሚባል ደረጃ የእሳቸውን መሪነት የተቀበሉ ነው የሚመስሉት። ምክትል ሊቀመንበሩም ቢሆኑ አቶ ደመቀ መኮንን ከሞላ ጎደል አራቱን ድርጅቶች የመረጧቸው እንደሆነ ነው የሚያሳየው። በምርጫውም አንድነታቸው ጠብቀው የወጡ ነው የመሰለኝ። ሳይሆን አመሰግናለሁ።
አቶ ሙላቱ ገመቹ፣
ልክ አሁን ዶክተር ማሪ እንዳስቀመጡት ቀደም ሲልም ከኢህአዴግ የተለየ የሚጠበቅ ነገር እንደማይኖር ሁላችንም የምንገነዘበው ጉዳይ ነው። በምርጫውም ቢሆን አዲስ ነገር ሊመጣ እንደማይችል እናውቃለን። ነገር ግን በርዕዮተ ዓለም የተለያዩ ይመስላሉ። ህወሓት አብዮታዊ ዲሞክራሲን ቀደም ሲል እንደያዘ ነው የቀረበው። ሌሎቹ ሁለቱ ድርጅቶች እንደ ህብረ ብሔር አይነት የኦሮሞ ዲሞክራሲያዊ ፓርቲ፣ እንደዚሁም አማራ ዲሞክራሲያዊ ፓርቲ የደቡቡ ያለየለት ነው ወዴት እንደሚሄድ። እንግዲህ በርዕዮተ ዓለም የተለያዩ ሰዎች ደግሞ እንዴት አድርጎ ኢኮኖሚ ውስጥ፣ ፖለቲካ ውስጥ እንዲሁም ደግሞ ሶሻሉንም ህዝብን መምራት ያለበት ፓርቲ የግዴታ በተቻለ መጠን በእነዚህ መከራረብ አለበት። እንግዲህ ለወደፊት በውይይት የሚፈቱት አይነት ነገር አርጎ ነው የተቀመጠው። ምርጫውም ቀደም ሲል ከነበረው አይነት የተለየ ነው የሆነው። ምክንያቱም ዶክተር አብይ ቀደም ሲል ከ180 ድምጽ ውስጥ 108 ነበር ያገኙት። አሁን ሁሉም ኢህአዴግ አባላት አካባቢ አመኔታ ያገኙ ይመስላል። እንደዚሁም ምክትል ሊቀመንበሩም ቢሆኑም ከ180 ውስጥ 149 ድምጽ ነው ያገኙት እና ጥሩ ነው። እንዴት እንደተካሄደ እዛ ውስጥ ባናውቀውም አሁን ከተገኘው ውጤት ጥሩ ነው ነው የምንለው። በአጠቃላይ ግን እኔ እምነቴ ኢህአዴግ ለውጥ ያደረገ አይመስለኝም። የሰዎች መለወጥን ነው፣ የፖሊሲ ለውጥን አናገኝም። ለለውጡም ደግሞ የግዴታ ፍኖተ ካርታ ያስፈልጋል። ይሄም የተቀመጠ አይመስልም። ሰባቱ የተቀመጡት እንደ ሀሳብ ለወደፊት ይተኮርባቸዋል ብሎ ያስቀመጡት ቀደም ሲልም በየአመቱ የምንማማልበት ጉዳይ ነው። የተለየ ነው ብዬ ማስበው እዛ ውስጥ የለም። እንግዲህ በሂደት የምናይ ይሆናል ሌላውን ለማለት ነው።
እሺ፣ እንግዲህ ብዙም የተደረገ ለውጥ የለም ያው እንደ በፊቱ ነው ብለዋል እና እርስዎ ምን አይነት ለውጥ እንዲኖር ነው የሚፈልጉት?
አዎ፣ ለውጥ የምንፈልገው ባለፈው አመት በዚህን ሰዓት ኢህአዴግ በነበረው የሚሄድ አይነት ሳይሆን የህዝብ ጥያቄዎች አሉ። ከህዝብ ከተጠየቁት ጥያቄዎች ሊታረም ይችላሉ። ፖለቲካ አመለካከታቸው የታሰሩ ሰዎች ከእስር ቤት ይፈቱ የሚል ነበረ። ይሄ በእውነቱ መልስ ያገኘ ነው። ሌላው ግን ህዝብ የጠየቃቸው ጥያቄዎች እስካሁን አልተመለሱም። ኢህአዴግ ለነዛ እንዲመልስ አሁን የሽግግሩን ለማካሄድ እና አዲስ መንግስት ለሚመጣ ለወደፊቱ መሰረት መጣል ያስፈልጋል። ለእነዚህ ደግሞ ቅድም እንዳልኩት ፍኖተ ካርታ ያስፈልጋል። አሁን በሀገሪቷ ውስጥ ግድያ የበዛበት፣ የህግ በላይነት የጠፋበት፣ በየቦታው ሽብር የሰፈደበት፣ ይሄ በሆነበት መረጋጋት የሌለበት መሆኑ በጣም የሚያሳዝን ነው። ህገ መንግስቱን አክብሮ የህዝብን መብት የሚያስጠብቅ አካል በመጥፋቱ በየቦታው ሽብር እንደተፈጠረ ነው እና በዚህ ሁኔታ ላይ ነው ያለን። መረጋጋት ካልተፈጠረ፣ የህዝብ መብት ካልተከበረ፣ የህግ በላይነት ከጠፋ፣ ጉልበተኛው ጉልበት የሌለውን ሁሉ የሚያፈናቅል፣ ከቤት ንብረቱ የሚያባርር፣ እንደ አውሬ አባሮ የሚገል ከሆነ እነዚህ ሁሉ ነገሮች በጣም እየገነኑ ነው ያሉት። የተቃዋሚ ፓርቲዎች በሙሉ በዚህ ውስጥ ገብቶ ማረጋጋቱንም ጭምር በውጪ በሩቁ ከማየት ይሄ ፍኖተ ካርታ ኖሮት ሁሉም ተሳትፎ ማረጋጋቱ ላይ እንዴት እንደሚሰራ ይሄ መደረግ አለበት። ኢህአዴግ ከላይ ነው የተለወጠ እንጂ ከስር ያሉት በሙሉ ዞን ላይ ያሉት በሙሉ ድሮ የነበሩት ናቸው። አስተሳሰባቸው፣ ማንኛውም ነገር፣ አመለካከታቸው የለውጥ አይነት ሽታ የማይሸታቸው አይነት ናቸው።
የኢትዮጵያ ምክር ቤት የፓርላማ ስብሰባ ሲከፈት የሀገሪቱ ፕሬዚደንት ዶክተር ሙላቱ ተሾመ ሰፊ ንግግር አድርገዋል። የተለያዩ ነጥቦችን አንስተዋል እና የተወሰኑትን አንድ በአንድ ለማየት ያህል እስቲ በመጀመሪያ ድምፅ እናሰማችሁ።
አዲሱን ለውጥ ተከትሎ በየአካባቢ የታዩ ግጭቶችን፣ የተስተዋሉ መፈናቅሎች፣ ሞትና ስደቶች አሳሳቢና ፈጥነን መፍትሄ ልንፈልግላቸው የሚገቡ መሆናቸው የሚካድ አይደለም። እነዚህ አሳዛኝ ገጠመኞች ተስፋ ሰጪ እውነታ በውስጣቸው ያኖሩ ነበሩ። በህዝቦቻችን መካከልም ጊዜያዊ እንጂ መሰረታዊ ቅራኔ አለመኖሩን የመሰከረ እውነታ ነበር። ለአብነትም የጋሞ አባቶች በቅርቡ ሊፈጠር የነበረን ግጭት ጉዳት ለዘመናት ባቆዩት ባህላዊ እሴት የታደጉበት ተግባር ሁላችንንም እንደ ኢትዮጵያዊ ያኮራ ነበር።
ወደ ዶክተር መሐሪ ልመለስ። በዚህ ላይ ያሉት አመለካከት
እንግዲህ ቀደም ብሎ የተገለጸው ነገር ይሄ አገሪቱ በሙሉ እንደ ቋያ እሳት እየነደደች ነው ማለት የሚቻል ነው ይመስለኛል። ምናልባት ትግራይና አፋር ይመስለኛል የተሻለ እርጋታ ያለው አካባቢ እንጂ የተቀረው በአንድ ወይ በሌላ መልክ የተነካካ እንደሆነ ነው የሚታየው። እንግዲህ ሁልጊዜ ሽግግር ሲመጣ የተወሰነ መንገራገጭ ሊኖር እንደሚችል ይጠበቃል የጸጥታ ኃይሉም ነገር ውስጥ ይለይለት ድረስ በልበ ሙልነትና በድፍረት እርምጃ የማይወስድበት ዳተኛ የሚሆንበት ሁኔታ ይፈጠራልና አልፎ አልፎ ችግር ይኖራል ብሎ መገመት ይቻል ይሆናል። ግን ከግምታችን በላይ ነው ይሄ በየአካባቢው እየደረሰ ያለው መፈናቀልና የሰላምና እርጋታ መጣጣት። ቅድም እንዳልኩት ከሁለቱ ክልሎች በቀር ብዙ ወሬ እናንሰማበት፣ ሌላው አካባቢ በሙሉ ሰዓት አልበኝነት የነገሰበት ነው እና ይሄ የሽግግር ብቻ ሳይሆን ገና መፍትሄ ያላገኙ ነገሮች እንዳሉ ነው የሚታየው። በጎበዝ አለቃ ነው አንዳንድ አካባቢዎች እየተመሩ ያሉት። አንዴ መንገድ ይዘጋል፣ የተወሰነ ገንዘብ ተከፍሎ ይታለፋል፣ ሌላ አለፍ ብሎ ሌላ መንገድ ይዘጋል። እንደዚህ አይነት ሁኔታ እንዳለ ነው የምንሰማው እና እንደዚህ በሆነበት ሁኔታ በእርግጥ ይሄ ፕሬዚደንቱ የገለጹት የጋሞ ሽማግሌዎች ያደረጉት ትልቅ መስዋዕትነት ነው፣ ለሁሉም አርአያ የሚሆን ነው። በየአካባቢው እንደዚህ አይነት ቆራጥነትና ድፍረት ያላቸው ሰዎች ቢገቡ ሁኔታው በማርገብ ረገድ፣ ቅድም አቶ ሙላቱም እንደገለጹት ይሄ የመንግስት ጉዳይ ብቻ አይደለም፣ የተቃዋሚ ፓርቲም ይሁን የሀገር ሽማግሌም ቢሆን የሚሰው ነገር ነው መሆን ያለበት። ሰላምና መረጋጋቱ ከጠፋ ዲሞክራሲ ብሎ ነገር የለም፣ ምርጫ ብሎ ነገር የለም፣ ሰላማዊ ሽግግር ብሎ ነገር የለም። ሁሉም ነፍስያውን የሚያድንበት መንገድ ነው የሚፈልገው የሚሆነው እና ከቁጥጥር ውጭ ከመውጣቱ በፊት ልክ በየሀገሩ በየአካባቢው ያሉ ሽማግሌዎች የጋሞውን አይነት ድፍረት ሊኖራቸው ይገባል። ወጣቱን ሊቆጡ፣ ወጣቱን ሊገስጹ፣ ወጣቱን ሀይ ሊሉ ይገባል። የሃይማኖት መሪዎችም የተለያዩ ሃይማኖቶች አሉን፣ የተለያዩ ሃይማኖት አባቶች አሉን፣ እነሱም በድፍረት እየወጡ እንደዚህ ከመንገድ የወጣ የጉልበተኝነትና የዘረፋ ነገሮች ሊያወግዙ ይገባል። የፖለቲካ ፓርቲዎችም አባሎቻቸውን የሚወክሉትን ማህበረሰብ ሊያረጋጉ ይገባል። የሰላም መደፍረስ ለሁላችን አደጋ ነው ብለው ከሰላም መደፍረስ ምንም የማይጠቀሙ መሆናቸው ግልጽ ያለ አቋም ወስደው ሊያወግዙ ይገባል። መንግስት ደግሞ ዋናው ጫና እንግዲህ መንግስት ላይ ነው የሚወድቀው። የተሻለ አቅምም ያለው መንግስት ነው። ቁርጥ አቋም ወስዶ ይሄ ህዝበኝነት አመለካከት ሳይበግረው የህግ ማስከበር ስራውን በድፍረት ሊገባበት ይገባል። ካልሆነ አሁን ደህና ናቸው የምንላቸው ሁለት ክልሎችም መነካካታቸው የማይቀር ነው። እንደዚያ ከደረስ መቆጣጠርም አንችለው ሁኔታ ነው የምንገባው ብዬ ነው የምሰጋው።
እሺ፣ አቶ ሙላቱ እንግዲህ ቀደም ሲል ሰፋ አድርገው ስለገለጹት ምለው ነገር አለ ካላሉ በስተቀር ወደ ሁለተኛው ድምጽ ብንሄድ ይሻላል። ምን ይመስሎታል?
ይህን በሚመለከት ቀደም ብለን እኛ በኦፌኮም በመድረክም ህዝብ በተቻለ መጠን የራሱን ሰላም በራሱ መጠበቅ እንዳለበት፣ መንግስት አሁን የህዝብን ጥያቄ መመለስ በማይችልበት ደረጃ ላይ ስለደረሰ ሰላምና መረጋጋቱ አንዳንድ ጊዜም ለጊዜ መውሰጃ እና ህዝብም ተረጋግቶ ቁጭ ካለ ጥያቄ ወደዛ ወደ ነበረው ከአሁን በፊት ያነሳ ወደ ነበረው ጥያቄ ስለሚመጣ እንደ ፋታነት ተጠቅሞ ዝም የሚልበት በጣም የሚገርመው ጸጥታ አስከባሪዎች ባሉበት ሰው የሚሞትበት የጸጥታ አስከባሪዎቹ ሀይ የማይሉበት ሁኔታው እኮ እንቆቅልሽ ስለሆነ ነው። እንዴት ተደርጎ ይህንን ውስጥ ገብቶ መስራትም በጣም አስቸጋሪ የሆነበት እንዳንዱ የጎሳ ነው ይላሉ፣ አንዳንዱ ደግሞ ፌዴራሊዝም ያመጣው ጣጣ ነው ለማስባል ብዙ ብዙ ይወራል። ይሄ ለኛ አይጠቅመንም። መንግስት ኃላፊነት አለው። አንድ ሀገር ላይ መንግስት አለ የሚያሰኘው የህዝብን የዜጎችን ደህንነት ሲጠበቅ ልማት ማካሄድ ሲችል ነው። እነዚህ ከሌሉ አስቸጋሪ ነው። ሰው ወጥቶ መግባት ካልቻለ አስቸጋሪ ነው እና አሁን ዶክተር ማሪ እንዳሉት መንግስት ካቃተው መቼም እንግዲህ ምን እንደሚደረግ አናውቅም። ከታች ያሉት በሙሉ ለውጥ የሚባል ነገር የላቸውም። እነሱም ይህንን የሚያፋፍሙ አይነት ሆኖ ነው የተገኙት። ከአሁን በፊትም እንደዛው እየቀጠለ ነው ለማለት ነው።
እሺ፣ እንግዲህ ፕሬዚደንት ሙላቱ አያይዘው ስርዓት አልበኝነትንና ነጻነትን ለመለየት ያለመቻል ጉዳይን አንስተዋል እና እንስማው። እንግዲህ
ለዘመናት በመልካም ሆነ በፈታኝ የታሪክ አጋጣሚዎች ሁሉ አብሮነትና መቻቻል የሀገራችን ህዝቦች አይነተኛ ስኬት ሆኖ መቆየቱ የሚታወቅ ሲሆን ከቅርብ ጊዜ ወዲህ ግን የተጋረጠብን ትልቅ ፈተና ንጻነትንና ስርዓት አልበኝነትን ባለመለየት መረን የለቀቀ ህግና ስርዓትን የማያከብር እንቅስቃሴዎችና ድርጊቶች መስፋፋታቸው ነው። በህግ የበላይነት መርህ የማይመራ ሀገር እጣ ፈንታው ደግሞ የማህበራዊና ፖለቲካዊ ቀውስ መስፋፋት፣ ግጭት፣ ጥፋትና መበታተን ብቻ ነው። ስለሆነም በየደረጃው የሚገኙ የመንግስት አካላት ይህንን ጉዳይ ልዩ ትኩረት በመስጠት የእያንዳንዱን ዜጋ ደህንነትና ነጻነት ለማስከበር አስፈላጊ ሁሉ እርምጃ እንዲወስዱ ይደረጋል።
ወደ ዶክተር መሃሪ ለመለስና እርምጃ ይወሰዳል የሚለውም እንግዲህ ተጠቃሏልና በዚህ ላይ እንግዲህ አስተያየቱን
ሚዛን የመጠበቅ ጉዳይ ነው። መጀመሪያ ዶክተር አብይ ወደ ኃላፊነት ከመምጣታቸው በፊት እዚህ ሀገር የነበረው የፖለቲካ ክርክር የፖለቲካ ምህዳሩ ጠቧል፣ አይበቂ ነው፣ እንዲያውም የፖለቲካ ምህዳር የሚባልም የለም፣ ጨርሶ የተዘጋ ነው የሚል አይነት ክርክር ነበር። ስለዚህ ጠቧል አልጠበበም፣ ጨርሶ የለም አለ አይነት ክርክር ነበር የፖለቲካ ምህዳር። አሁን ደግሞ በዚህ ባለፈው 6 ወር ደግሞ ያየነው የፖለቲካ ምህዳሩ የተንቦረቀቀ አይነት ነው የሆነው። ወደ ሌላ ጫፍ ሄዶ ደግሞ ገደብ የለሽ ፕሬዚደንቱ እንደገለጹት ነጻነትና ስድነት ወይ ነጻነትና ስርዓት አልበኝነት መለየት የማይቻልበት ሁልጊዜ በዲሞክራሲ መብት ያለውን ያህል ግዴታም አለ። ግን የግዴታው ነገር ሁሉ ትኩረት እያጣ ሁሉም እንደፈለገው እየጨፈረ እየዘለለ ያለበት የሌላው መብት የመንካቱና ያለመንካቱ ጉዳይ ደንታው የማይሆንበት ሁኔታ እየተፈጠረ ነው ያለው እና ወደ ሌላ ጠርዝ እየሄድን እንዳንሆን የሚያሰጋ ነው። ሚዛን መጠበቅ አለበት። የንብረትም የህይወትም የክብርም መብት እየተጠበቀ ነው መሆን ያለበት። አሁን እሱ ደው ወደ ሌላ ጠርዝ ሄዶ ገደብ የለሽ እየሆነ ያለውና ስርዓት አልበኝነት እያመጣ ያለው ለዚህ እንግዲህ እንደተባለው የህግ የበላይነት ነው። ህግ የበላይነት ከሌለ ዴሞክራሲ ሊኖር አይችልም። የህግ የበላይነት ማስከበር ደግሞ የመንግስት ዝቅተኛው ኃላፊነት ነው። መንግስት በሂደት ከህግ ማስከበር ውጪ ተጨማሪ ኃላፊነቶች አሉት። ትምህርት የማቅረብ መብት፣ ጤና የማቅረብ መብት፣ ውሃ የማቅረብ መብት፣ እነዚህ ኋላ የመጡ ኃላፊነቶች ናቸው የመንግስት። ዋናውና የመጀመሪያው ኃላፊነት ግን ህግ ማስከበርና እንደ አቅሙ ፍትህ ማቅረብ ነው። አሁን እሱ ነው የጠፋው። እሱ ሲጠፋ ቅድም ፕሬዚደንቱ እንዳሉት ውጤቱ መበታተን ነው የሚሆነው እና እንደተባለው አሁን የምር ከሆነ እስካሁን እርምጃ እንወስዳለን፣ በህግ የበላይነት ላይ ድርድር ክርክር የለም፣ ለድርድር የሚቀርብ አይደለም ሲባል ቀደም ብሎም ስናየው የነበረው ነገር ነው። አሁን ከዚህ ከጉባኤው ግን ኢህአደግ አንድ ሆኖ የወጣ ከሆነ በእርግጥም የህግ የማስከበሩን ስራ በይደር የሚያስቀምጠው ነገር ሊሆን አይገባም፣ ቅድሚያ አጀንዳ ቁጥር አንድ ሊባል ይገባል የሚል እምነት አለኝ። አመሰግናለሁ።
እሺ፣ አቶ ሙላቱ።
ይሄ አንድ መንግስት በአንድ ሀገር ውስጥ የሚኖረው ሀይል ይኖረዋል። ከህግ ውጭ የሚሆነውን ህግን የሚያስከብርበት ስርዓቶች አሉ። እነዚህ ሁሉ አልጠፉም። የእኛ መንግስት ሀይልም ለዚህ የህዝብን ሰላምና ጸጥታ ለማስጠበቅ የህግ በላይነት ለማስፈን ለዚህ ሁሉ ጉልበት ያንሰዋል የሚል አይደለም። ፕሬዚደንቱም ይህንን እንግዲህ የሚገነዘቡት ይመስለኛል። ስለዚህ ነው ሪፖርታቸው ውስጥ እንዲህ አይነቱን የተናገሩት። ህገ መንግስቱን አክብሮ ማስከበር እስከተቻለ ድረስ እኔ የዚህ ሀገር ችግር ከአቅም በላይ ሆኗል የሚል ግምት የለኝም።
የኢትዮጵያው ፕሬዚደንት ዶክተር ሙላቱ ሌላም ያነሱት ጥያቄ አለ። የዲሞክራሲ ስርዓት እንዲጎላበት የሚደረገው ጥረት እንደሚቀጥል ገልጸዋል። አሁን እንስማው እንግዲህ።
የዲሞክራሲ ምህዳሩን ለማስፋት የተጀመረው የሪፎርም ስርዓት ተጠናክሮ ይቀጥላል። የዲሞክራሲ ስርዓቱ እንዲጎለብትና እነዚህ መልካም ጅምሮች በዘላቂነት ተቋማዊ ቅርጽ ይዘው እንዲቀጥሉ በቀጣይነት የህግ ማዕቀፉን ማሻሻል የዲሞክራሲን ማጠናከር ብቻ አማራጭ ነው። ይህንን ሂደት በአግባቡ ለመምራት ገለልተኛ የሆነ የህግና የፍትህ አማካሪ ጉባኤ ተቋቁሟል። ይህ ጉባኤ
በቴክኒክ ኮሚቴን ታገስ ሲሆን በበጀት አመቱ የጥረሽብር አዋጅ፣ የሲቪክ ማህበራትና የበጎ አድራጎት አዋጅ፣ መገናኛ ብዙሃንና የመረጃ ነጻነት አዋጅ እና ሌሎችን የማሻሻሉ ስራ ይጠናቀቃል።
እንግዲህ አቶ ሙላቱ፣
አዎ ይሄ እንግዲህ ፕሬዝዳንቱ እንዳሉት በየአመቱ ይሄ ቃል የሚገባበት ነው። ካሁን በፊትም የዲሞክራሲን ምህዳሩን የማስፋት ጉዳይ ብዙ ጊዜ ፓርላማ በተከፈተ ቁጥር የሚወራ ነው፣ ግን በተግባር ያየነው እስካሁን ድረስ የለም። አሁንም በተስፋ ነው ያለው። ይሄ ከሰፋ የኢንስቲትዩቶቹ በሙሉ ዲሞክራቲክ ሆኑ ምርጫውን በተቻለ መጠን ለወደፊት ነፃና ፍትሃዊ የሆኑ ምርጫዎች ከተከናወኑና ህዝብ የራሱን የሚወክለውን ህዝብ ካስቀመጠ፣ ለዚህ ትርጊያ መንገዱን ካዘጋጀን፣ ሁኔታዎቹ ከተመቻቸ መንግስት ለዚህ ነው ይህን የሚያመቻች ወደዛ መሄጃውን ሁሉ ያስተካክል እያልን የምናወራው ይሄ ነው። ይህንም ቃል እንደተገባው የሚፈጸም ከሆነ ይሄ ይሰየ የሚባል ነው። እኛ በእኛ በኩል ቅሬታ የለንም።
ዶክተር መሐሪ፣
ቀደም ብሎ እንቅስቃሴ ሲነሳ በአንዱ ትችት ይቀርብባቸው የነበሩ የተወሰኑ አዋጆች እንደነበሩ ይታወቃል። ይሄ የጸረ ሽብር አዋጁ አንዱ ነው። በትክክል አሸባሪ ያልሆኑ ሰዎች በጸረ ሽብር አዋጁ የጥቃት ሰለባ የሆኑ ነበር ነው አንዱ እና ዋናው ቅሬታ ሲቀርብበት የነበረው። ሌላኛው የማህበራትና በጎ አድራጎት ድርጅቶች አዋጅ ነው። እዛም ላይ የዜጎች የመደራጀት መብት በእጅጉ የሚገድብ ነው፣ አሳሪ ነው። ለሰብአዊ መብት መከበር የሚደረግ እንቅስቃሴም በሀገር ውስጥ በጀት ካልሆነ በቀር ከውጭ በምታገኘው በጀት የሰብአዊ መብት ስራዎች መስራት አይቻልም ስለሚል ከውስጥ የሚገኝ ደግሞ በድህነታችን ምክንያት በጀት የለ አትፍሪ የማለት ያህል ነው እየተባለ ትችት የሚቀርብበት ሌላኛው አዋጅ እሱ ነው። የመገናኛ ብዙሃን አዋጅም እንደዚሁ ችግር እንዳለበት በተደጋጋሚ ይነሳ የነበረ ነው እና አሁን ከፕሬዚደንቱ ንግግር ከሌሎችም ሚዲያዎች የምንከታተለው እነዚህ አዋጆች በመከለስ ላይ ያሉ ናቸው። እኔም ለነገሩ በአንዱ የስራ ቡድን ውስጥ በዚህ በአዋጅ ክለሳ አካባቢ ያለሁበት ስለሆነ በቅርበት ማቃቸው ነገሮች አሉ። እርምጃው ተጀምሯል። በተለይ የጸረ ሽብር አዋጅና የበጎ አድራጎትና የማህበራት አዋጁ በማሻሻል ረገድ ረጅም ርቀት ሄዷል። ትናንትም እስከማስታውሰው ድረስ በጸረ ሽብር አዋጁ የተፎካካሪ ፓርቲ አባላት ተወካዮች ባሉበት አንድ ትልቅ ሆቴል ላይ ውይይት እንደነበረ አስታውሳለሁ። የጸረ ሽብር አዋጅ ለነገሩ ያስፈልገናል አያስፈልገንም ከሚል በክፍት ነው የተጀመረው። በእርግጥ ከመደምደሚያው የተገነዘብኩት ጸረ ሽብር አዋጁ አስፈላጊ እንደሆነ፣ ግን ደግሞ በጸረ ሽብር አዋጅ ሰበብ ደግሞ የመናገር ነጻነት፣ ሀሳብ የመግለጽ ነጻነት ሽብርተኛ ያልሆነው የማይጠቃበት ሁኔታ መፈጠር እንዳለበት ነው መግባባት የተፈጠረው እና የአዋጅ ማሻሻሉ ሂደት እየቀጠለ እንደሆነና ምናልባትም ፕሬዚደንቱ እንዳሉት አንዳንዶቹ አዋጆች በዚህ የበጀት ዓመት 2011 ላይ ጸድቀው ወደ ስራ ይገባሉ የሚል ተስፋ እኔም አለኝ።
አድማጮቹ፣ ውይይቱ አልተቋጨም። በሰኞ ምሽት ፕሮግራማችን ተከታዩን እናቀርባለን። ለምሽቱ ያሰናዳናቸውን በርከት ያሉ ቅንብሮች ነበር በየተራ የሰማችሁ። ታዲያ ዝግጅታችን ሊጠናቀቅ የቀሩን ጥቂት ደቂቃዎች ብቻ ናቸው። ከዚህ ከጀርባ በሚሰማው የስንብት ዜማ ወደ ማጠቃለያ ዜናው እናዳርሳችሁ። ሚካያ በኃይሉ ናት ምታዘዝ
ማጠቃለያ ዜና እናሰማና እንሰናበታለን አድማጮች። ወታደሮች በቅርቡ ያለ ፈቃድ ወደ ቤተ መንግስት እንዲገቡ ሲያነሳሱ ነበር የተባሉ አካላት በቁጥጥር ስር ይዋሉ መሆኑን የኢትዮጵያ የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሰአረ መኮንን አስታውቀዋል። ጀነራል ሰአረ አጠቃላይ የመከላከያ ሰራዊቱን አስመልክቶ መግለጫ መስጠታቸውን የሀገር ውስጥ የመገናኛ ብዙሃን ናቸው የዘገቡት። ጀነራሉ ጥቂት ሲሉ የገለጿቸው የሰራዊት አባላት የጥቅምና ሌሎች የመልካም አስተዳደር ጥያቄዎችን ለማቅረብ ወደ ቤተ መንግስት የሄዱበት አካሄድ ተገቢ አይደለም ማለታቸው ተጠቅሷል። ብርጋዴር ጀነራል ከማል ገልቹ የኦሮሚያ አስተዳደርና ጸጥታ ቢሮ ኃላፊ ሆነው በክልሉ ርዕሰ መስተዳድር በአቶ ለማ መገርሳ ተሾመዋል። በሶስት ፓርቲዎች ጥምረት የተመሰረተውን የኦሮሞ አንድነት ነጻነት ግንባር ሲመሩ የቆዩት ጀነራል ከማል ገልቹ መንግስት ያቀረበውን የሰላም ጥሪ ተከትሎ በቅርቡ ወደ ሀገር መግባታቸው የሚዘነጋ አይደለም። ምስራቃዊ ዲሞክራሲያዊት ኮንጎ ሪፐብሊክ ውስጥ የተሰማራ አንድ የተባበሩት መንግስታት ድርጅት ሰራተኛ የኢቦላ ቫይረስ መያዙ በምርመራ እንደተገኘለት ተገለጠ። ሌላ ዜሩጊ የድርጅቱ የሰላም ጥበቃ ተልእኮ ኃላፊ ባወጡትና ሮይተርስ ባገኘው ደብዳቤ ነው ይህ የተገለጠው። ሰራተኛው ለበርካታ ሳምንታት ስራ ያልገባ ቢሆንም ባለስልጣኑ እንደተናገሩት የሰው የተገናኛቸውን ሰዎች ለማግኘት ፍለጋ ላይ ነን ብለዋል። ዜናው የተሰማው የሀገሪቱ ማለትም የኮንጎ የጤና ባለስልጣናት ካለፈው መስከረም ወዲህ የአዳዲስ የኢቦላ ቫይረስ ተጠቂዎች ቁጥር በእጅጉ እየጨመረ መሆኑን እየተናገሩ ባሉበት በአሁኑ ወቅት ነው። ቱርክ ውስጥ ለሁለት ዓመታት ታስረው የተለቀቁትና በአሁኑ ጊዜ ወደ ዩናይትድ ስቴትስ እየተመለሱ ያሉትን አሜሪካዊውን ቄስ አንድሩ ብራንሰንን በዋይት ሀውስ ተቀብለው እንደሚያነጋግሯቸው ፕሬዚደንት ዶናልድ ትራምፕ አስታውቀዋል። በሌላ ዜና ሳውዲያዊው ጋዜጠኛ ጃማል ኻሹጂ እውነት ኢስታንቡልስ በሚገኘው ኤምባሲዋ ውስጥ ተገሏል የተባለው ከተረጋገጠ ሳውዲ አረቢያ ከባድ ቅጣት ነው የሚያገኛት ሲሉ ፕሬዚደንት ዶናልድ ትራምፕ ማስጠንቀቃቸው ተሰምቷል። በመጨረሻም ዛሬ ሰሜን ምስራቅ አፍጋኒስታን ውስጥ በምርጫ ዙሪያ በተካሄደ ሰልፍ ላይ የቦምብ ጥቃት ደርሶ 13 ሰዎች መገደላቸው ተገለጸ።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19 እና በ25 ሜትር ባንዶች
ባጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። አስተናገድኳችሁ አሉላ ከበደ ነኝ። ከፕሮግራም አቀናባሪ ንጉሡ ታምሬ ጋር በዚሁ እሰናበታለሁ። ነገ እሁድ ከምሽቱ ሶስት ሰዓት ላይ ልዩ ልዩ ቅንብሮች በያዘው ዝግጅት